በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ለዛሬ አርብ ሰኔ 17 2008 ዝግጅታችን ተጀምሯል። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም አዲሱ አበበ ነን።
እንግሊዞች ከአውሮፓ ህብረት ለመውጣት በድምፅ ብልጫ ወስነዋል። ተከትሎም በዓለም ዙሪያ የገንዘብና የአክሲዮን ገበያዎች ከዳር እስከ ዳር ክፉኛ እየዋዠቁ ነው።
Let me say that another key area of our discussion, again, as you heard, touched on trade. Since 2012, our two predecessors
የሁለታችን ሀገሮች መሪዎች ከ2004 ዓ.ም ጀምሮ በአውሮፓውያኑ አቆጣጠር ማለት ነው ልዩ የንግድ ስምምነት ተፈራርመዋል። ይህ ስምምነት በሁለቱ ሀገሮች መካከል ንግድና መዋዕለ ንዋይ እንዲሻሻሉ የሚደግፍ ነው። ሁለቱ ሀገሮች በንግድና በምጣኔ ሀብት ይበልጥ እንዲቀራረቡ እኔና ጠቅላይ ሚኒስትሩ ተግተናል።
ቀደም ሲል የሰማናቸው የኬንያው ፕሬዚዳንት ኡሁሩ ኬንያታ ናቸው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኬንያን እየጎበኙ ነው። በዚያ ዙሪያ የሰጡንን ቃል ነው የሰማ ነው። በሁለተኛው አጋማሽ የዝግጅታችን አጋማሽ ማለት ነው ሂዩማን ራይትስ ዋችና በኢትዮጵያ መንግስት የተቋቋመው የሰብአዊ መብቶች ኮሚሽን የኦሮሚያ ህዝባዊ ተቃውሞ ዙሪያ ባወጧቸው ሁለት ተጻራሪ የሆኑ ሪፖርቶች ላይ ከአድማጮች የቀረቡ ጥያቄዎችን የሚመልሱ እንግዶች ይቀርባሉ። አሁን የምሽቱን የዓለም ዜና
በተባበሩት መንግስታት የሰላም ጥበቃ ኦፕሬሽን አገልግሎት ቃል አቀባይ በደቡብ ሱዳኗ ማላካል ከተማ ባለፈው የካቲት ወር በአገር ውስጥ ተፈናቃዮች ላይ ለተፈጸመው ግድያ አፋጣኝ መልስ ባለመስጠቱ ድርጅቱ ኃላፊነት እንደሚወስድ አስታውቋል። ቃል አቀባዩ ኒክ ቢንባክ በተናገሩት ቃል የተባበሩት መንግስታት ለሲቪሎች ደህንነት ባዘጋጀ ቁጥር ግቢ ውስጥ ታጣቂዎች በመግባት እንደ አውሮፓ አቆጣጠር የካቲት 17ና 18 ቀን በሰላማዊ ህዝብ ላይ ለወሰዱት ጥቃት የሰላም ጠባቂው ሰራዊት ተገቢውን አፋጣኝ መልስ መስጠቱን ገልጠዋል። ጆን ታንዛ ዘገባ ልኮልን ቆንጅት ታዬ ልታነብ ነው።
ይህ መንግስታቱ ድርጅት ቃል አቀባይ ኒክ ቢርባንክ እንደ አውሮፓውያን አቆጣጠር የካቲት 17ና 18 ታጣቂዎች በማላካል የመንግስታቱ ድርጅት የሲቪሎች ጥበቃ ቅጽር ግቢ ላይ ጥቃት በከፈቱበት ወቅት አንዳንዶቹ ሰላም አስከባሪዎች በዚያ ለተጠለሉት ሰላማዊ ሰዎች ቶሎ ብለው ደርሰው ጥበቃ አላደረጉም ብለዋል። በወቅቱ የተባበሩት መንግስታት ድርጅት ማላካል ውስጥ ከኢትዮጵያ፣ ከሩዋንዳ እና ከህንድ ያዋጧቸው ሰላም አስከባሪ ሰራዊቶች እንደነበሩ ታውቋል። ታጣቂዎቹ 30 ሰው ገለዋል፣ 123 እንዳቆሰሉ ነው የተገለጸው። ኒክ ቢርንባክ ሲናገሩ ባካሄድነው ምርመራ በወቅቱ የነበሩትን የአሰራር ደንቦች እንዴት መጠናከር እንዳለባቸው ተመልክተናል ብለዋል። ያም ብቻ ሳይሆን እያንዳንዱ የምድብ ሰራዊት ያለውን ኃላፊነትም አጥንተናል ነው ያሉት። የተባበሩት መንግስታት ሰላም አስከባሪ ክፍል በደቡብ ሱዳኑ ተልእኮ በዩናሚስ ውስጥ የሚታየውን አንዳንድ የብቃት መጓደል ለማስተካከል ሰራዊት ከሚያዋጡት ሀገሮች ውስጥ ጉዳዩ ከሚመለከታቸው ጋር ስለ ስልጠናና ዝግጁነትንም ጨምሮ በቀጥታ መስራት መጀመሩን ነው ቃል አቀባዩ ያስታወቁት። በጥቃቱ ወቅት በስራ ላይ የነበሩትን አንዳንዶቹን ሰላም አስከባሪዎችና አዛዦቻቸውን ወደ ሀገራቸው እንዲመለሱ የሚደረግ መሆኑን የገለጹት ቃል አቀባዩ ድርጅቱ የማላካሉን ጉዳይ የሚመረምረው ዓላማው በወደፊት የሰላም ማስከበር ጥረቶች ውስጥ ችግሩ እንዳይደገም ለመከላከል ነው ብለዋል። እንደ ክፍለ ጦር በጠቅላላ ወይም ደግሞ በጊዜው በእዙ ኃላፊነት ላይ በነበሩት ላይ እርምጃ ይወሰዳል ሲሉም ቃል አቀባዩ አክለዋል። ወታደር ከሚያዋጡልን ሀገሮች ጋር አብረን ነው የምንሰራው። ስለ አገልግሎታቸው እናመሰግናለን። ነገር ግን ሰራዊት አንድ ሁኔታ ሲከሰት በተገቢው መንገድ ምላሽ ሳይሰጥ ከቀረ ወደፊት እንዳይደገም እኛም ወታደሮቹንም ያዋጣውም ሀገር ተገቢውን እርምጃ መውሰድ እንዳለብን ግልጽ ነው ማለታቸው ተጠቅሷል። ቃል አቀባዩ የመንግስታቱ ድርጅት የሰላም ጥበቃ ኦፕሬሽኖች ኃላፊው ሃርቬ ላሱዱስ ኒውዮርክ ላይ በሰጡት ቃል በማላካሉ ጉዳይ የተዘጋጁ ሪፖርቶች በቅርቡ ይፋ ይሆናሉ ብለዋል።
አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት ታሪካዊ ውሳኔ አደረገች። ጠቅላይ ሚኒስትሯ ዴቪድ ካሜሩንም ስልጣናቸውን ለመልቀቅ መወሰናቸው ተሰማ። የእንግሊዝ ህዝብ የተለየ አቅጣጫ ለመከተል ውሳኔ አድርጓል። እናም አገሪቱን በዚህ አቅጣጫ ሊመራ የሚችል መሪ ያስፈልግ ይመስለኛል ብለዋል ዴቪድ ካሜሩን። የስልጣን ዝውውሩ በመጪው ጥቅምት ይከናወናል ተብሎም ይጠበቃል። ይህን የብሪታንያ ውሳኔ አንዳንድ የአውሮፓ አገሮች ትልቅ ስህተት ብለውታል። የጀርመኗ ቻንስለር አንጌላ መርክል የብሪታንያን ውሳኔ በከፍተኛ ቅሬታ ነው የሰማ ነው ብለው፣ ውሳኔው ለመላው አውሮፓና በሂደት ላይ ላለው የአውሮፓ አንድነትም ከፍተኛ አደጋ ነው ሲሉ ተናግረዋል። ይህን አደገኛ ጉዞ ሌሎች አገሮች ይከተላሉ ብዬ አላምንም ካሉት ከአውሮፓ ምክር ቤት ፕሬዚዳንት ዶናልድ ተስክ ጋርም እነጋገርበታለሁ ብለዋል የጀርመኗ መራሄ መንግስት አንጌላ መርክል። የኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ዋና ጸሐፊ ጃን ስቶልተንበርግ በበኩላቸው ብሪታንያ የኔቶ ጠንካራ አባልነቷን ጠብቃ እንደምትጓዝ እናምናለን ማለታቸው ተሰምቷል። የፈረንሳይ ውጭ ጉዳይ ሚኒስትር ጃን ማርክ አይሮልድ እንደ ሌሎቹ የአውሮፓ መሪዎች በውሳኔው ቅሬታቸውን ገልጠው ሲያበቁ፣ ውሳኔው የህዝብ ነው፣ ህዝብ ወስኗል፣ ያንንም እናከብራለን ብለዋል።
በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ትንታኔ የሚሰጡን እንግዳም ይኖሩናል። አንዲት ፍልስጤማዊት ዛሬ አርብ መኪናዋን ምዕራብ ዳርቻ ውስጥ ከሚገኝ አንድ ወታደራዊ መቆጣጠሪያ ጣቢያ ጋር አጋጭታው ሁለት ሲቪሎችን በማቁሰሏ የእስራኤል ጦር አባላት ተኩሰው ገደሏት ተባለ። የእስራኤል ጦር እንዳስታወቀው ሴትዮዋ መኪናዋን በፍጥነት በማሽከርከር መቆጣጠሪያ ጣቢያው ወደሚገኝበት ኪርያት አርባ ለመግባት ስትሞክር ነው የተገደለችው። የቆሰሉት ሁለቱ ሲቪል እስራኤላውያን በ50ዎቹ የዕድሜ ክልል ውስጥ የሚገኙ ባልና ሚስት ሲሆኑ ወዲያውኑ ወደ ሐኪም ቤት ተወስደዋል። የዛሬው ጥቃት ከዚህ ቀደም ከደረሱትና ከ200 በላይ ፍልስጤማውያን፣ 32 እስራኤላውያን፣ 2 አሜሪካውያን፣ 1 ኤርትራዊና 1 ሱዳናዊ ከተገደሉበት የተከተለ የመጨረሻው መሆኑም ታውቋል።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለሶስት ቀን ጉብኝት አርሜኒያ ይገኛሉ። ከዓመት በፊት አቡኑ በሁለተኛው የዓለም ጦርነት ወቅት ኦቶማን ቱርኮች በአርመኖች ላይ የፈጸሙት ግድያ የ20ኛው ክፍለ ዘመናችን ህዝባዊ ፍጅት ነው ብለው እንደተናገሩ፣ ይህም አንካራን እንዳበሳጫት አይዘነጋም። አቡኑ ዛሬ አርብ ከሰዓት በኋላ ዋና ከተማዋ ይሬቫን ሲገቡ የአርሜኒያዋ ፕሬዚዳንት ሸርዝ ሳርጊዣን እና የኦሪየንታል ኦርቶዶክስ ፓትርያርኩ ካሬኪን አቀባበል አድርገውላቸዋል። አባ ፍራንሲስ አብዛኛውን ጊዜ የመካከለኛው ምስራቅ አክራሪ ሙስሊሞች በክርስቲያኖች ላይ ፈጽመዋል የሚሉትን ግድያ ያወግዛሉ። የክርስቲያኖች መገደል ታላቅ ሰማዕትነት ነው ሲሉም ይደመጣሉ። የሮማው ፓፓ ዛሬ ማታ በፕሬዚዳንቱ ቤተ መንግስት ታላቅ ንግግር እንደሚያደርጉም ይጠበቃል። አባ ፍራንሲስ በአርሜኒያ ቆይታቸው ኢሽ ሚዲያዝን ውስጥ በምትገኘው የአርሜኒያዋ ሐዋርያት ቤተ ክርስቲያን የፓትርያርኩ እንግዳ ሆነው ይሰነበታሉ ተብሏል።
በመጨረሻም የስፖርት ዜና። ኃይል ሰጪ መድኃኒት ተጠቅመዋል የተባሉት የታዋቂው ሶማሊያዊ አሰልጣኝ የጃማ ኤደንን ፓስፖርት በስፓኙ ዳኛ መሰረዙ ተገለጸ። አሰልጣኙ ጃማ ኤደን ገንዘቤ ዲባባንና ሌሎች ኢትዮጵያውያን አትሌቶችን እንዳሰለጠኑም ይታወቃል። ዳኛው ከትናንት በስቲያ ረቡዕ የአሰልጣኙን ፓስፖርት ሕጋዊነት ሰርዘው ሲያበቁ ወደ የትም ሀገር እንዳይዘዋወሩና በየወሩም ፍርድ ቤት እየቀረቡ እንዲፈርሙ አድርገዋቸዋል። ይህ በዚህ እንዳለ የኢትዮጵያ አትሌቲክስ ፌዴሬሽን ከሶማሌው አሰልጣኝ ኤደን ጋር ምንም አይነት ግንኙነት አልነበረውም የለውምም ብሏል።
እንግዲህ በርካታ አትሌቶች በተለያዩ አሰልጣኞች ይሰለጥናል። የተወሰኑ አትሌቶችን እንደሚያሰለጥን እናውቃለን። ነገር ግን ፌዴሬሽኑ የስልጠና ፍቃድ አልሰጠውም። ከፌዴሬሽኑ ጋር ምንም አይነት ግንኙነት እንደሌለው ገልጸናል ማለት ነው። ስለዚህ ነገር ግን ከዚህ ከአበረታች መድኃኒት ወይም ከዶፒንግ ጋር ተያይዞ ኢትዮጵያ በጽኑ የምትዋጋውና የዋዳም ሆነ የአይፍ አንቲ ዶፒንግ ዲፓርትመንቱ የሚወስዳቸውን እርምጃዎች ራሷም ከራሷ ሀገር ሕግ ጋር እያይዛ ለዚህ መስከፍ የሆነ ችግር ለሚያደርሱ ሰዎች ተገቢ እርምጃ እንዲወሰድባቸው በጋራ እንደምትሰራ ግን አብረን ገልጸናል ማለት ነው።
የኢትዮጵያ አትሌቲክስ ፌዴሬሽን ዋና ጸሐፊ አቶ ቢልልኝ መቆያ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ አጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የዛሬ ሰኔ 17 2008 ዓ.ም ምሽት ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነን። አሁን ዘገባዎችን ወደምናቀርብበት ክፍለ ጊዜ ልንሻገር ነው። ከዚያ አስቀድሞ ግን በሁለተኛው አጋማሽ የሚቀርብ ዝግጅት ለቅምሻ ያህል
ከወለጋ እስከ ሐረርጌ ከሸዋ እስከ አርሲ ያለውን ቦታ በሙሉ ሰብስቦ ተማጣኝ አይደለም ማለት እኔ ራሱ አሳች ይመስለኛል።
በስድስት ሰባት ወር የፈጀ እንቅስቃሴ ውስጥ የተደረጉ ድርጊቶችን በሙሉ ለተቃውሞው ተመጣጣኝ የሆነ ምላሽ ነው ብሎ መደምደም ሰብአዊ መብት ኮሚሽኑ ለመንግስት ልዩ የፐብሊክ ሪሌሽን ስራ ከመስራት ያለፈ ነገር እንዳልፈጸመ ነው የምረዳው።
የሰማቸዋቸው የህግ ምሁራን የመጀመሪያው አቶ ዳንኤል ብርሃኔ፣ ሁለተኛው ዶክተር ጸጋዬ አራርሳ ናቸው። በሁለተኛው አጋማሽ በጥያቄው መልስ ይሰማሉ። ዝርዝሩን ለማግኘት ጠብቁን። አሁን የዕለቱ አብይ ርዕስ
እንግሊዛውያን በትናንቱ ውሳኔ ህዝባቸው አገራቸው ከአውሮፓ ህብረት ትውጣ ብለው ድምፅ ሰጡ። ውሳኔውን ተከትሎ ሲያበቃ በዓለም ዙሪያ የሚገኙ የተለያዩ ሀገሮች የገንዘብና የአክሲዮን ገበያዎች ከዳር እስከ ዳር ክፉኛ ሲዋዥቁ ውለዋል። የውሳኔውን የአሁን የወዲያውኑ የነገና የረጅም ጊዜ ዘለቄታ ያላቸውን አንደምታዎች ልንተነትን ነው። የዚህ ዝግጅት አቅራቢ አሉላ ከበደ ነው። እንግዳው ራሳቸውን እንዲያስተዋውቁ ይጋብዛል።
ስሜ ዘላለም ተሰማ ይባላል። በስልጠና ኢኮኖሚስት ነኝ። ለንደን ውስጥ በሚገኘው የካውንቲ ጽህፈት ቤት ውስጥ በፋይናንስ ኃላፊነት ነው የሚሰራው።
አመሰግናለሁ። እርስዎ ባሉበት ለንደን ዛሬ ለየት ያለ ቀን ነው። ምናልባትም ትኩሳቱ ወደ ሌሎች አካባቢዎችም ተዳርሷል። እንግሊዛውያን አገራቸው 28 አባል አገሮች ካሉት የአውሮፓ ህብረት ትወጣ ዘንድ በህዝበ ውሳኔ ድምፅ መርጠዋል። መድረሻው ያልታወቀው መንገድ ተጀምሯል ማለት ይቻላል። የመገናኛ ብዙሃን በተጋነነ ስሜት ሲገልጹት የነበረው ሁኔታ ከእውነታው ጋር የተገጣጠመ ይመስላል። ብዙ ጊዜ ስጋቱ ከሚሆነው ነገር ጋር የማይገጣጠም ቢሆንም ዛሬ ያ የተፈጠረ ይመስላል። የሁለት ወገን ሰጥ አገባው ለወራት የዘለቀ ነውና እስኪ ከትኩሳቱ ለንደን ውስጥ ከሚታየው ስሜት እንጀምር። ምን ይመስላል? ለንደን ዛሬ ምን ትመስላለች? ከዚህ ታሪካዊ ከሚባል ያልተለመደ ውሳኔ በኋላ
ለንደን ዛሬ በተፈጥሮ የአየር ንብረት ከወሰድን በጣም ፀሐያማ ቀን ነው። ከትናንትናው ጋራ በአንጻራዊነት ሲታይ ትናንትና በጣም ዝናብና ዳመና የነበረበት ነው። ነገር ግን የፖለቲካውን የአየር ጸባይ ደግሞ የተመለከትን እንደሆነ ለንደን በእኔ አስተያየት እንዲሁ ፀሐይ የሚታይባት ትመስላለች እንጂ በሰው ፊት ላይ ምክንያቱም የድምፅ አሰጣጡን ሁኔታ ብንመለከት ለንደን የሜትሮፖል ወይንም ትልቅ ከተማና ብዙ የተሰበጣጠረ ሰው አውሮፓዊውም እንግሊዛዊውም አፍሪካዊውም ብዙ ሰው የሚኖርበት ሀገር በመሆኑ ምክንያት ከዛ በመነሳት በአብዛኛው አውሮፓ ውስጥ እንቆይ የሚል ድምፅ የተሰጠበት ቦታ ነው የለንደን ከተማ። እና እንደዛም ሆኖ ሳለ ግን ከለንደን ውጪ የተሰጠውን ቮት አሸንፎ ከአውሮፓ እንውጣ የሚለውን ነገር አሸንፎ ለመውጣት ባለመቻሉ ሰው ውጤቱን በቅሬታ ነው የተቀበለው። እና እንግዲህ የህዝብ ውሳኔ ነው፣ ስለዚህ የሚመጣውን እንግዲህ እናያለን በሚል ሁኔታ የተቀበለው ይመስላል። በሌላ በኩል ደግሞ ኦፍኮርስ የእንውጣ ባይ ወገን አቀንቃኞችና ፖለቲከኞች ደግሞ ያው በአብዛኛው የሚገኙት ለንደን አካባቢ ነው መሪዎቹ። እና እነሱ ደግሞ ይሄ በጣም ለሀገራችን ብሩህ የሆነ ቀን ነው እና እንዲያውም አንደኛው ናይጀል ፈራጅ የሚባል ለ25 ዓመታት እንግሊዝ ከአውሮፓ እንድትወጣ ይከራከር የነበረ ፖለቲከኛ የዩሮፒያን ፓርላሜንት አባል ነው። እዚህ እንግሊዝ ሀገር ፓርላሜንት ውስጥ እንኳን መቀመጫም የለውም። እሱ እንዲያውም ይህ ቀን የነጻነት ቀን ተብሎ እንዲሰጥና ህዝቡ ሁሉ ከስራ እንዲያርፍ ባንክ ሆሊደይ ይባላል ብዙ ጊዜ እንግሊዝ ሀገር ውስጥ ከስራ የሚታረፍበት ቀን፣ እንደዛ አይነት ቀን ተብሎ እንዲሰየም ሁሉ ሲጠይቅ ነበረ። ስለዚህ በአንጻራዊነት ይሄን ይመስላል።
ግሩም። ግራና ቀኙን መልከት ካደረግን የከተማይቱን ስሜት የያዝን ይመስለኛል። ውጤቱ ዛሬ ማለዳ ከተሰማ ከታወቀ በኋላ እንግሊዝ ከአውሮፓ ህብረት ጋር መቆየት አለባት የሚለውን ሀሳብ ዘመቻውን ይመሩ የነበሩት የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ይህን ግዙፍ ዘመቻ በሚገባኝና በማውቀው ብቸኛ መንገድ የማምነውን የሚሰማኝን አምሮዬ ልቤና ነፍሴ የሚሉኝን ምንም ሳልቆጥብ በግልጽና በቀጥታ በጥልቅ ስሜት በማስረዳት ታግያለሁ ያሉበትን ንግግራቸውን በመጠኑ እንስማና ወደ ዝርዝሩን ዘልቃለን።
The British people have made a very clear decision to take a different path. And as such, I think the country requires
የብሪታንያ ህዝብ በተለየ አቅጣጫ ለመጓዝ ግልጽ ውሳኔ አድርጓል። በመሆኑም አገሪቱ ወደዚያ ሌላ አቅጣጫ የሚመራት አዲስ መሪ ያስፈልጋታል።
ጠቅላይ ሚኒስትር ዴቪድ ካምሮን እንደሰሙት እኔ ከማምንበት ከታገልኩበት ውጪም ቢሆን የህዝቡን ውሳኔ የግድ ቀበላለሁ። ነገር ግን ቀጣዩን የእንግሊዝ መዳረሻ የምመራው መሪ እኔ መሆን የለብኝም ሲሉ አንድ አመት በፊት የተመረጡበትን ስልጣን በቅርቡ እንደሚለቁ ጭምር ነው የተናገሩት። ሊወስዱ ከፈለጉት እርምጃና ከመጣው ሁኔታ ምን ያመለክት ይሆን?
ጠቅላይ ሚኒስትር ዴቪድ ካምሮን ይሄንን በሚልበት ጊዜ አንድ ትልቅ የሚያሳየው ነገር የዚህ ሀገር መሪዎች ለራሳቸው ይሁን ለሀገራቸውና ለህዝባቸው ያላውን ታላቅ ትልቅ ክብር ነው የሚያሳየው። ዴቪድ ካሜሮን ይሄንን ነገር በመሪነትና እንዳውም ማዕከል ውስጥ ሆኖ ይሄንን ነገር ከልቤ ካምሮዬ ከህሊናዬ ምንም ነገር ቀረ ሳልል የመራሁት ዘመቻ ነው ብለው ነው የተናገሩትና ይሄንን ያክል በጣም ከእምነትና ከልባቸው ጋር በተያያዘ መንገድ ይመሩት የነበረው መንገድ በብሪታንያ ህዝብ ፍላጎት የተሸነፈ ከሆነ ከእንግዲህ በኋላ ይሄንን ነገር ለመምራት በጣም እንደሚቸገሩ፣ ምክንያቱም በዛኛው ወገን ያሉት የንውጣ ባዮች አብዛኞቹ በተለይ በመሪነት ያሉት እነ ቦሪስ ጆንሰን እነ ኢያን ዳንከን ስሚዝ እነ የፍትህ ሚኒስትሩ ጎቭ እነዚህ በሙሉ የራሳቸው የካቢኔት ሚኒስትር አባሎች ናቸው እና ከነዚህ ሰዎች ጋራ እንዴት አድርጌ አብረ እንዳውም በትናንትናው ዕለት እነሱ ሊያሸንፉ ይችላሉ የሚል ምልክት ታይቷቸው ዴቪድ ካሜሮን ስልጣኑን እንዳይለቅ ሁሉ ደብዳቤ እንደጻፉለት ሁሉ በዜና ተዘግቧል። ግን ይሄንን ነገር ከልቤ ስመራው ቆይቼ ከዚህ በኋላ ይሄንን ነገር እንግሊዝ ከዚህ ውስጥ ወጣ የሚታይበትን የፖለቲካ ሁኔታ ለመምራት እንግዲህ መምራት ማለት እዚህ ሀገር የሚመራው በፓሽን ነው። ፓሽን በእምነትና በጥልቅ ስሜት ነው የሚመራው እንጂ ለገንዘብ ተብሎ ወይንም ለሌላ ጥቅም ተብሎ የሚደረግ ነገር አይደለም። እና የኔን እሴቶች የኔን ጥልቅ ስሜት እና የኔን እምነት የማያመለክት ከሆነ የዚህ አቅጣጫ እኔ እዚህ ውስጥ ተገኝቼ ያንን ነገር ወደፊት ላራምደው አልችልም በሚል በጣም ክብር ባለውና ስሜት በሚነካ መንገድ ነው ከስልጣናቸው እንደሚወርዱ የገለጹት። በተለያዩ የአውሮፓ መሪዎች ዘንድ የተለያዩ እንደምታዎችን ወይንም የተለያዩ አስተያየቶችን አስከትሏል።
እስኪ የተፈራውን ዋናውን ጉዳይ እናንሳ። በምጣኔ ሀብቱ ይዞታ ረገድ እንግሊዝን ያደቃታል፣ የአውሮፓ ህብረትንም ወደ አልተፈለገ አቅጣጫ ይወስደዋል የሚለው የዓለም ገንዘብ ድርጅትን ጨምሮ የብዙዎች ትንበያ ነበረ። በዛሬው ዕለት የታዩ የዓለም የተለያዩ ገበያዎች የገንዘብ ልውውጥ ወይም የፋይናንስ ገበያዎች ከለንደን እስከ ጃፓን ድረስ ከፍተኛ መዋዠቅ አሳይተዋል። አሁን ከታዩት ምልክቶች አንጻር ምን አይነት ወዲያውኑ የሚከተሉ ሁኔታዎች ይታዩታል? በምጣኔ ሀብት ይዘቱ ረገድ በመካከለኛ ጊዜና በርቀት የሚታዩትንም ጨምሮ ቢያስረዱን።
እሺ፣ በምጣኔ ሀብት ደረጃ በአፋጣኝ በቀናትና በሳምንታት ውስጥ የሚታየው ነገር ዛሬውን የተጀመረ ነው። ከትናንትናው ማታ ጀምሮ የእንግሊዝ ፓውንድ ወይም እንግሊዝ ገንዘብ መገበያያ ዋጋ በ4.6 እንደወረደ ነው። እንዳውም ትንሽ አገግሞ ነው እንጂ ከዛም በላይ ወርዶ እንደነበር ነው ይነገርለት የነበረው። ከጠዋቱ 2 ሰዓት ላይ እዚህ ሀገር የስቶክ ኤክስቼንጅ ማለት የልውውጥ ገበያ ወይንም የአክሲዮን ሼር ገበያ የእሱ ገበያ በ8.7 ወይንም በ700 ፖይንቶች ወርዶ እኔ አንተን እስከማነጋግርበት ድረስ ደግሞ እንደተመለከትኩት ቶሎ ደግሞ አገግሞ 6 ነጥብ ገደማዎች አድኖ 2 ነጥብ ወርዶ እንዳለ ነው የሚያመለክተው። በይበልጥ በአብዛኛው የሚጎዳው የኢኮኖሚ ክፍል ይሄንን በተመለከተ በተለይ በፋይናንሽል ሴክተር ወይንም በገንዘብ በባንኮች በኢንሹራንሶች እና በእነዚህ በመሳሰሉት አካባቢ ያለው ነው። ምክንያቱም በዚህ ክርክር ጊዜ ውስጥ ዋና ወጥተው የእንግሊዝን በአውሮፓ ውስጥ መቆየት የሚባለውን ነገር በጣም ይናገሩ የነበሩትን ከዓለም ባንክ ዓለም አቀፍ የሞኔታሪ ፈንድ እንዲሁም ሌሎች ምናልባት ለአድማጮቻችን እንግዳ የማይሆነው ጆርጅ ሶሮስ የሚባለው ዓለም አቀፍ ትልቅ ፋይናንሰር በቅርቡ ቀርቦ እንግሊዝ ከአውሮፓ ገበያ ውስጥ መውጣት ማለት ወደ ጨለማ ራስዋን ይዛ እንደመሄድ ነው የሚለውን ነገር ነበር የተናገረው እና አብዛኞቹ ኢኮኖሚ መሪዎች 1200 የሚሆኑ የቢዝነስ መሪዎች እንግሊዝ ሀገር ውስጥ ትላልቅ የቢዝነስ መሪዎች ይሄንን ነበር ይናገሩ የነበረው። ምንድነው የሚሆነው ወደፊት እንደ በመካከለኛና በረጅም ጊዜ ለሚባለው እንግዲህ 2.2 ሚሊዮን የሚሆን በፋይናንስ ሴክተር ላይ የተመሰረተ ህይወት ያለው ሰራተኛ እነዚህ ትላልቅ የፋይናንስ ኮርፖሬሽኖች ዋና መስሪያ ቤቶቻቸውን በእንግሊዝ ያቆዩ ወይስ አያቆዩ የሚባለው ነገር ራሱ አጠያቂ በመሆኑ የነሱ ሶርቶ ስራ ጥያቄ ውስጥ የሚገባ ነው የሚሆነው። ሌላ በይበልጥ ብዙ ይመታል ተብሎ የሚታሰበውና አሁን ኢኮኖሚውን በጣም ደግፎ የያዘው በእንግሊዝ ሀገር ውስጥ የኮንስትራክሽን ሴክተር ነው፣ የኢኮኖሚ ምዕራፍ ነው። ያ በብዙ ሊመታ ይችላል የሚል
ስጋት አሳድሯል።
ከተው
ታላቋ ብሪታንያ አሁን ያላትን ቅርጽ ይዛ አትቀጥልም ወደሚለው የሚያዘነብል እምነት ነው እየተንጸባረቀ ያለው። የመጨረሻ እናድርገው። እንግሊዝ ከአውሮፓ ህብረት መውጣት አለባት የሚለውን ሀሳብ ሲያቀነቅኑ ካሉት በቅድሚያው ረድፍ ከሚሰለፉት የቀድሞ የለንደን ከንቲባ ቦሪስ ጆንሰን ይጠቀሳሉ። ቀደም ብሎ የጠቀሷቸው ቀኝ ዘመሙ የኢንዲፔንዳንት የሚባለው ፓርቲ መሪ ናይጅል ፋራጅ ያሉትን አንድ ድምፅ እንስማና ውይይታችንም በዚሁ እንቋጭ።
It's a victory for ordinary people, decent people. It's a victory against the big merchant banks.
ይሄ የህዝቡ ድል ነው። መልካም ዜጎች ያስመዘገቡት ድል ነው። ይሄ በግዙፍ ባንኮችና የንግድ ድርጅቶች በግዙፍ የፖለቲካ ጫና ላይ የተገኘ ድል ነው። ከተደቀኑ የበዙ ፈተናዎች አልፎ ትክክለኛ ነገር እውን የሆነበት ነው።
እንደ ሰሟቸው ናይጅል ፋራጅ የድል ብስራት ቀን ነው ብለው የጠቀሱት ምን አስተያየት አለዎት?
በእውነቱ የናይጅል ፋራጅ አስተያየቶች በራሳቸውም እንኳን በእንውጣ ከአውሮፓ ማህበር እንውጣ ብሎ በሚከራከሩት ካምፖቹ ውስጥ ራሱ በክርክሩ ሂደት ውስጥ በጣም ትንሽ ጽንፈኛነት የያዘና የማይመቸን ነው ብለው ራሳቸውን በግንባር ላይ የነበሩት አቀንቃኞች ራሳቸውን የሚያገሉበት አስተያየት የሚያቀርብ ነው።
ዓለም ተሰማ የብሪታንያን ከአውሮፓ ህብረት መውጣት ህዝበ ውሳኔ ድምጽና ውጤት ተንተርሶ ለእንግሊዝም ሆነ ለአውሮፓ ህብረት ዓለም ዙሪያ ለሚገኙ ሌሎች ሀገራት ቀጣዩ እጣ ምን አንድምታ ይኖረዋል የሚለውን ጠቅለል ያለ ሁኔታ የሚመለከት የሚተነትን ቃለ ምልልስ ነው ያደረግነው። ያልታወቀው መንገድ ተጀምሯል። የሚመጡ ሁኔታዎችን ተከታትለን ዘገባችን እንቀጥላለን። መልሰን እርሶንም እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። ቸር ይግጠመን።
አቶ ዘላለም ተሰማን ከለንደን እኛም እናመሰግናለን። የምሽቱ አብይ ርዕስ ነበረ የተሰማው። አሁን የመጽሔት ክፍለ ጊዜ ያሰናዳቸው ዘገባዎች የሚደመጡበት ጋር ደርሰናል።
የኢትዮጵያዊ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በኬንያ ጉብኝት ላይ ናቸው። ሮብ ማታ ናይሮቢ የገቡት ጠቅላይ ሚኒስትር ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር የጋራ ውይይት ካደረጉ በኋላ በማዕድን ወይም ተፈጥሮ ጋዝ፣ በጤና፣ በስፖርት፣ በድንበር ጥበቃና በትምህርት ዘርፍ 5 ስምምነቶችን ተፈራርመዋል። ሁለቱ መሪዎች ከኬንያ የድንበር ግዛት ለሞ እስከ አዲስ አበባ ሊዘረጋ የታሰበውን የነዳጅ ቱቦ መስመር በዚህ ዓመት መጨረሻ ላይ ከስምምነት ለማድረስ አቅደዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኬንያ ጉብኝታቸው ለሶስት ቀናት እንደሚቆዩ ተገልጿል። ናይሮቢ ሲገቡ አቀባበል ያደረጉላቸው የኬንያ ምክትል ፕሬዚዳንት ዊሊያም ሩቶ ናቸው። ትላንት ማታም ከኬንያ ፕሬዚዳንት ኡሁሩ ኬንያታ ጋር በኬንያ ብሔራዊ ቤተ መንግስት ተገናኝተው ሰፊ ውይይት አድርጓል። ሁለቱ መሪዎች ለጋዜጠኞች በሰጡት መግለጫ ኬንያና ኢትዮጵያ ስምምነቶች መፈራረማቸውን አረጋግጠዋል። ስምምነቶቹም በማዕድን ማውጣት፣ በጤና፣ በስፖርት፣ በህገወጥ የሰዎች ዝውውርና በትምህርት ዘርፍ ሲሆኑ፣ ሌላው ደግሞ በአይነቱ ልዩ የሆነ የንግድ ስምምነት መፈራረማቸውን የኬንያው ፕሬዚዳንት ኡሁሩ ኬንያታ ተናግረዋል።
ትሬድ ሲንስ 2012
ከኛ በፊት የነበሩ የሀገሮቻችን መሪዎች ከ2004 ዓመተ ምህረት ጀምሮ ልዩ የሆነ የንግድ ስምምነት ተፈራርመዋል። ይህ ስምምነት በሁለቱ ሀገሮች መካከል ንግድና መዋዕለ ንዋይ እንዲሻሻሉ የሚደግፍ ነው። ሁለቱ ሀገሮች በንግድና በምጣኔ ሀብት ይበልጥ እንዲቀራረቡ እኔና ጠቅላይ ሚኒስትሩ ተግተን እንሰራለን። ስለዚህ እኔ ከኬንያ ኢትዮጵያ የንግድ ፎረም ብዙ ጠብቃለሁ። በንግድና በኢንቨስትመንት ይበልጥ እንድንቀራረብ ያደርጋልና በኬንያ የስደተኞች ሰፈሮች ውስጥ ያሉት የሶማሊያ ዜጎች ሰብአዊ መብቶቻቸው ሳይጣሱ ወደ ሀገራቸው የሚመለሱበትን መንገድ ከጠቅላይ ሚኒስትሩ ጋር ተወያይተናል። መፍትሄውን በጋራ እንፈልጋለን።
ኬንያ ከኢትዮጵያ ጋር የተፈራረመቻቸውን ስምምነቶች ኢትዮጵያን በመወከል የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም፣ የትራንስፖርት ሚኒስትሩ አቶ ገበየሁ ወርቅነ፣ የማዕድንና ኤነርጂ ሚኒስትሩ አቶ ቶሎሳ ሸጌና የእርሻና የተፈጥሮ ሀብት ሚኒስትሩ አቶ ስለሺ ገታውን ስምምነቶቹን ተፈራርመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ ከኬንያ ጋር የጥንት ወዳጅ ናት ብለዋል።
Kenya and Ethiopia has many things in common. As the president said, we have to work to pacify our region, and it is only Kenya and Ethiopia.
ኬንያና ኢትዮጵያን የሚያቀራርቧቸው ብዙ ጉዳዮች አሉ። ፕሬዚደንቱ እንዳሉት አካባቢያችንን ሰላማዊ ለማድረግ መስራት አለብን። ይህ አካባቢ ሰላማዊ ሆኖ ለንግድ፣ ለኢንቨስትመንትና ለቱሪዝም አመቺ እንዲሆን ማድረግ የሚችሉት ኢትዮጵያና ኬንያ ብቻ ናቸው። ስለዚህም ዛሬ የተፈራረምናቸው ስምምነቶች ይሄ ዓላማ እንዲሳካ ጥሩ ግብአት ይሆናሉ። በሁለቱ ሀገሮች መካከል ያለውን ትብብር የተሻለ ለማድረግ ኢትዮጵያ ዘወትር ዝግጁ ናት።
ከስምምነቶቹ መካከል ከኬንያ ድንበር ግዛት ለሙ እስከ አዲስ አበባ ሊዘረጋ የታሰበው የተፈጥሮ ጋዝ ቱቦ መስመር ትልቁ ሲሆን፣ ኬንያና ኢትዮጵያ በዚህ በ2016 መጨረሻ ስምምነቱን ወደ ተግባር የሚቀይር ሌላ ስምምነት እንደሚፈራረሙ የኬንያ ቤተ መንግስት በሰጠው መግለጫ አሳውቋል። በኬንያ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ዲና ሙፍቲን የፕሮጀክቱን አተገባበር ጠይቀናቸው የሚከተለው መልስ ሰጥተዋል።
ምንድነው ሶፋር የምንነት ስምምነቶች አተገባበር ላይ በማትሪክስ ይወጣል። ማትሪክስ ማለት መቼ ነው፣ በምን ያህል ጊዜው ነው፣ እንዴት ነው የሚለውን ነገር የሁለቱ ሀገሮች ኤክስፐርቶች ቁጭ ብለው ይነጋገሩበታል። በተለይ የሚመለከታቸው ሴክተር መስሪያ ቤቶች ይህንን ሶርት አውት ካደረጉ በኋላ ፈንዱንም ሶርስ ከዚሁ ጋር አብረው ያነሱታል ማለት ነው። እና ይሄ በዋናነት በሁለቱ ሀገሮች ጥሪት ነው የሚሆነው፣ ግን ተራዶም ከተገኘ ምንም ችግር የለውም።
ሌላው ሁለቱ መሪዎች የተነጋገሩበት ስለ ህገወጥ የሰዎች ዝውውር እንዲሁም በኬንያ ስላሉት የሶማሊያ ስደተኞች ሲሆን፣ በኬንያ ስላሉት ከ30,000 በላይ የኢትዮጵያ ስደተኞች በውይይታቸው ያሉት ምን አለ ለሚለው ጥያቄ አምባሳደር ዲና ሲመልሱ፣
በምታነሳው አንተ በምትለው ቁጥር ላይ እርግጠኛ አይደለሁም፣ ቁጥሩን ከአላውቀውም፣ ግን በዚህ ጉዳይ ላይ የህገወጥ የሰዎች ዝውውር ሁለቱም ሀገሮች ለዚህ ሰለባ ናቸው። ምክንያቱም ኬንያ መተላለፊያ ነው፣ ከኢትዮጵያ ነው የሚመነጨው። እነዚህ ሰው የሚያዘዋውሩ ሰዎች ከታች እስከ ደቡብ አፍሪካ ነው በዚህ ሰንሰለት የሚወስዱት። ይህንን ጸረ ሰው የሆነ ህገወጥ የሰዎችን ዝውውርንም እንደዚሁ በጋራ ለመታገል ሁለቱ ሀገሮች ጽኑ ፍላጎት አላቸው።
ኢትዮጵያ ባለፈው ሚያዝያ ወር በኦሞ ወንዝ ላይ ግልገል ቅቤ ቁጥር 4 የሃይድሮ ኤሌክትሪክ ማመንጫን ለመገንባት ያሳወቀች ስትሆን የፕሮጀክቱ መገንባት በሰሜን ምዕራብ ኬንያ የሚገኘውን የቱርካና ሐይቅን ያደርቃል በማለት የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ ከሳምንት በፊት ዘስታር ለተባለ የኬንያ ጋዜጣ ተናግረው ነበር። እንዲያነው ዘገባ ኬንያ ስለ ግልገል ግቤ ቁጥር 4 ለኢትዮጵያ አቤት ይያለች መሆኑ የተነገረ ሲሆን፣ ትላንት የሁለቱ ሀገሮች የውጭ ጉዳይ ሚኒስትሮች ሲገናኙ ኬንያ ይህንን ጥያቄ አቅርባ ነበር ወይ ተብለው አምባሳደር ዲና ተጠይቀው ይህ ጥያቄ በሁለቱ ሀገር መሪዎች መካከል አልነበረም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የክረምቱን ዝናብ በመጠቀም የተሳካ የመኸር እንቅስቃሴ ለማካሄድ የሚያስችል በቂ የዘር አቅርቦት መኖሩን የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። በሚኒስቴሩ የሕዝብ ግንኙነት ቢሮ ኃላፊ የሆኑት አቶ አለማየሁ ብርሃኑ ለአሜሪካ ድምጽ ሬዲዮ እንዳብራሩት መንግስት ለዘር ግዢ የሚሆን ከፍተኛ በጀት መድቧል። አንዳንድ ተቋማት ሰሞኑን ባወጡት መግለጫ በዘር አቅርቦት እጥረት ምክንያት በሀገሪቱ ያለው የምግብ አቅርቦት ችግር ሊራዘም እንደሚችል መጠቆማቸው ይታወሳል። ዘጋቢያችን እስክንድር ፍሬው ነው አቶ አለማየሁን ያነጋገራቸው። ዝርዝሩን እንሆ።
የሁሉም ቤት የሚያንኳኳ የኢትዮጵያውያንን ቀጣይ ዓመት የሚወስን ዋነኛ የምርት ወቅት ነው ክረምት። እነሆ ዝናቡ ቀጥሏል፣ የምርት እንቅስቃሴውም ተጀምሯል። በድርቅ ምክንያት ካጋጠማት የምግብ እጥረት እንድታገግም የምትጠበቀው አገር ግን ሌላ ፈተና ልትጋፈጥ እንደምትችል የአንዳንድ ተቋማት ስጋት ነው። ዝናቡ ቢጀምርም የሚዘራ ነገር ላይኖር ይችላል ባይ ናቸው። የዓለም የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን አራሽ ቤተሰቦች ለዚህ ክረምት የሚሆን በቂ የዘራ አቅርቦት የላቸውም። የአፍሪካ አረንጓዴ አብዮት ጥምረት የተባለው ተቋምም ይህንኑ ሐሳብ አንጸባርቋል። የድርጅቱ የመስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግሮዋ ለቪኦኤ ሲናገሩ የዘር እጥረት እንደሚኖር አብራርተዋል። አርሶ አደሮች ለዘር ያስቀመጡትን ሁሉ በድርቁ ምክንያት ለቤት ውስጥ ፍጆታ አውለውታል ባይ ናቸው። የርሻና ተፈጥሮ ሀብት ሚኒስቴር ግን የዘር እጥረት ችግር እንደማይኖር አስተውቋል። የሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ እንዳብራሩት የዘር ጉዳይ በቂ ዝግጅት ተደርጎበታል።
ለክረምት እንቅስቃሴው በበቂ ሁኔታ ከ1.1 ሚሊዮን ኩንታል በላይ ምርጥ ዘር፣ የተለያዩ ምርጥ ዘሮችን ለክረምቱ የእርሻ እንቅስቃሴ እንዲቀርብና የተለያዩ ግብዓት አገልግሎቶች ማዳበሪያንም ጨምሮ እስከ 12 ሚሊዮን ኩንታል ወደ ሀገር ውስጥ ገብቶ ሰፊ ስራ እየተሰራ ነው። በዚህ በኩል ምንም ክፍተት አለ ብለን መውሰድ አንችልም።
ዘሩ ለአርሶ አደሮች ቢከፋፈል ነው።
ምርጥ ዘር በግዢ ወስዶ ስራ ላይ የሚውል ለመደበኛ እንቅስቃሴ ማለት ነው። ምርጥ ዘር
በድርቅና በሌሎችም ምክንያቶች የተከሰተውን የዘር እጥረት ለመቅረፍም አስፈላጊው በጀት መመደቡን አቶ አለማየሁ አብራርተዋል።
ለአስቸኳይ ጊዜ ግን መንግስት ቀደም ብሎ በቅድ ይዞ ልዩ ትኩረት ተሰርቶ እየተንቀሳቀሰ ያለበት ሁኔታ ነው ያለ። አሁን ለዚህ አይደለም፣ ከዚህ ቀደምም በሊኖ ክስተት ችግር ለገጠማቸው የህብረተሰብ ክፍሎች በሀገር አቅም በመንግስት አቅም ነው ችግሮች እስከዛሬ ቁጥጥር ስር እያዋሉ ያሉት ማለት ነው። ታውቃለህ፣ ከ1.2 ሚሊዮን በላይ ህዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታና ይህንንም ለተለያዩ ዓለም አቀፍ የልማት አጋሮች እርዳታ እንዲያደርጉ ቀርቦ ግን እዚህ ግባ የሚባል ምላሽ እንዳልተሰጠ እናንተም በተለያየ ጊዜ በምታገኙት መረጃ የምታዩት ጉዳይ ነው። ዞሮ ዞሮን ያን ሁሉ ችግር መንግስት በራስ አቅም ተቋቁሞ ለዚህ ክረምት ደግሞ ከፍተኛ በጀት በመመደብ ለክልሎች ያወረደበት ሁኔታ አለ ማለት ነው። ለዘር ግዢ እና እንዲከፋፈል ይሄ ለአስቸኳይ ጊዜ እርዳታ ወይም ደግሞ ዘር ለሌላቸው በተለያየ ምክንያት በተለያየ ችግር በድርቁ ሊሆን ይችላል፣ በጎርፍ ሊሆን ይችላል፣ በተለያየ ምክንያት ዘር ለሌላቸው አርሶ አደሮች መንግስት ከ1.7 ቢሊዮን ብር በላይ መድቦ ለክልሎች ያሰራጨበት ሁኔታ ነው ያለ።
ኤልኒኖ ያስከተለው ድርቅ ማብቃቱን የገለጸው የብሔራዊ የሜትሮሎጂ አገልግሎት ኤጀንሲ በምትኩ ላሊና ሊከሰት እንደሚችል አመልክቷል። በዚህም ምክንያት በተለያዩ የአገሪቱ አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን እንደሚጠበቅ ጠቁሟል። ከዚህ ቀደምም በተለያዩ ዓመታት ላሊና ተከስቶ እንደነበር ያስታወሱት አቶ አለማየሁ ያለፈውን ተሞክሮ መነሻ በማድረግ ዝግጅት ማድረግ እንደሚገባ ተናግረዋል።
በሰሜን አገራችን ክፍሎች በምዕራቡ፣ በደቡብ፣ በመካከለኛና በሰሜን ምስራቅ የአገሪቱ ክፍሎች በአብዛኛው ቦታዎች ማለት ይቻላል ከመደበኛና መደበኛ በላይ የሆኑ ዝናቦች እንደሚኖሩ ነው የሚጠበቀው። እንግዲህ በዚህ አካባቢ ያለው የሰብል ልማት እንቅስቃሴ በአጠቃላይ መልካም ተጽዕኖም ይኖራል፣ መጥፎ ተጽዕኖም ሊኖረው ይችላል ተብሎ መጠበቅ ይቻላል። በመልካምነቱ የዝናብ እጥረት ያለባቸው አካባቢዎች በሙሉ ጥሩ የሆነ የመኸር ወቅት እንቅስቃሴ ሊፈጽሙና ሊሰሩ ይችላሉ ተብሎ ይወሰዳል።
የክረምት ምርት እንቅስቃሴ
ከዚህ ጋር ተያይዞ ግን የዝናቡ መጠን ከመደበኛ በላይ በሚያልፍበት ጊዜ የጎርፍ መጥለቅለቅ ሊኖር ይችላል ተብሎ ይታሰባል። እንደገና ውሃ በማሳዎች ውስጥ ይተኛል ተብሎ ስለሚጠበቅ ከመደበኛ በላይ የሚሆንባቸው አካባቢዎች ይህንን በጥንቃቄ አርሶ አደሩም የልማት ጣቢያ ሰራተኞችም የሚመለከታቸው አካላት ጎርፍ ያለባቸው አካባቢዎች ጎርፉ በማሳ ውስጥ እንዳይተኛ የምክር ሀሳብ መስጠት አስፈላጊ ይሆናል ማለት ነው። ስለዚህ ጠቀሜታም አለው፣ በአግባቡ ካልተጠቀምንበት ደግሞ ጉዳትም ሊኖር ይችላል ተብሎ ስለሚጠበቅ እነዚህ ነገሮች ይኖራሉ።
የላሊና መከሰት አገሪቱ በምጠብቀው ዓመታዊ የምርት መጠን ላይ ተጽዕኖ እንዳያሳድር ስራዎች እንደሚሰሩም አቶ አለማየሁ ይገልጻሉ።
አሁን እንግዲህ በዚህ በላኒና በሚያስከትለው ተጽዕኖ ይህን ያህል ምርት ቅነሳ ይኖራል የሚል ትንበያ አሁን አልሰራንም። ምቹ የሆነ ለክረምት እርሻ እንቅስቃሴ የተመቸ እንደሆነ ነው የምናውቀው። ስለዚህ ተጽዕኖዎቹ ለመቀነስ ነው እየሰራን ያለ ነው። ዞሮ ዞሮ ቅድም እንዳነሳውኝ ጎርፉ ከመጠን በላይ ከማሳ ውስጥ ከተኛ ተጽዕኖ ሊፈጥር ይችላል። ይሄ ነው መታሰብ ያለበት። ያ እንዳይሆን ደግሞ የምክር ሀሳብ ለአርሶ አደሩም ለአርብቶ አደሮችም የሚመለከታቸው አካል እስከታች ተወርዶ ተገቢው ምክር ሐሳብ ከተሰጠ አርሶ አደሩ በበቂ ሁኔታ ስለሚጠቀምበት በምቹነቱና በጠቃሚነቱ ነው የሚወሰደው እንጂ በምርት ቅነሳ ላይ ተጽዕኖ ያመጣል ተብሎ የተገመገመበት ሁኔታ አይደለም። ለምሳሌ በዚህ በክረምት አመት ከ12 ሚሊዮን ሄክታር በላይ በዘር ለመሸፈን ነው አቅደን ያለነው። ቢያንስ ለአመቱ ያስቀመጥ ነው ከ303 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ ነው የሚጠበቀው እና ይህንን ግብ ለመምታት ነው በስፋት እየተረባረብን ያለ ነው። በምርት ቅነሳ ላይ ተጽዕኖ ያመጣል የሚል ግምት የለንም። ተጽዕኖውን ለመቀነስ ግን መደረግ ስለሚገባቸው ስራዎች ናቸው ቅድም እያነሳን የነበረው። ስለዚህ በምቹን ሁኔታ መጠቀም ይኖርብናል ብለን እየሰራን ያለ ነው።
እናም ኤልኒኖ ላሊናን ተክቶ ቢሰናበትም የሁለቱ አሉታዊ ተጽዕኖ ተመሳሳይና ተመጣጣኝ አለመሆኑን ነው የቢሮ ኃላፊው ያብራሩት። በላሊና ምክንያት የሚኖረውን የዝናብ መጠን እንደ ጥሩ አጋጣሚ መጠቀም ይቻላል ባይ ናቸው። ከርሻና ተፈጥሮ ሀብት ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባ እናልፋለን። የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ሊቀመንበር የፓርቲው ብሔራዊ ምክር ቤት በፓርቲ ውስጥ በአመራር ደረጃ ተፈጥሮ የነበረውን ችግር የሚፈታ አካል መፍጠሩን አስታውቋል። ፓርቲው ያጋጠመውን ችግር በመተዳደሪያ ደንቡ መሰረት ብቻ እንደሚፈታም ተናግረዋል። የአዲስ አበባው ዘጋቢያችን መለስካቸው አምሃ ዝርዝሩን ልኮልናል።
የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ሊቀመንበር አቶ አበራ ገብሩ እንደሚሉት ከሆነ ፓርቲው ከወራት በፊት የተፈጠረውን ችግር በመግባባትና በሰለጠነ መንገድ በውይይት ለመፍታት የአመራር አባላቱ የተስማሙ በመሆናቸው አሁን እንደ አንድ አካል ሆኖ በመስራት ላይ ይገኛሉ። ይህ ተፈጥሯል የተባለውን ችግር በመፍታት ረገድ ፓርቲው አሁን የደረሰበትን ደረጃ እንዲያስረዱኝ ነበረ በመጀመሪያ ጠየኳቸው።
እንደተባለው እንዳልከው ፓርቲያችን ውስጥ የተፈጠረ ችግር ነበረ። ይህንን ችግር በሰለጠነ መንገድ ቁጭ ብለን በውይይት እንፍታው የሚል መግባባት ላይ ስለደረሰንና ይህን ጉዳይ ደግሞ ምክር ቤቱ ተመልክቶት ለሶስት ሰዎች ይህን ጉዳይ እንዲያስተባብሩ ለሶስት አባላቶች ኃላፊነት በመስጠቱና ከፓርቲው የተለያዩ አካላት ከምክር ቤቱም ከስራ አስፈጻሚውም ከኦዲትና ምርመራ ኮሚሽንም ሁለት ሰዎች ሆነን አንድ ይህን ጉዳይ በየጊዜው እነዚህን ችግሮች በሂደት እየፈታን እንድንሄድ ተስማምተናል። ከዚህም ሌላ ይህን ጉዳይ መጨረሻ ልባል ላይ እስከምንደርስ ድረስ የምንፈልገው ውጤት እስከምንደርስ መግለጫ እንዳልሰጥ ስለተባባልን አቶ መለስካቸው ልገልጽ ለምፈልገው ነገር ዝርዝር የሆነ መግለጫ እንደማልሰጥህና ዝርዝር መግለጫ ውስጥ እንደማልገባ ቃሌ መጠበቅ ስለምፈልግ ፓርቲን አሁን ካለበት ደረጃ ማንሳት ስለምፈልግ መጨረሻ ውጤቱ የምፈልገው ያ ስለሆነ ቃሌን ጠብቄ ዝርዝር ውስጥ አልገባም። ነገር ግን ከዛ ውጭ የሆኑ ነገሮችን ልመልስልህ እችላለሁ። እና አሁን ያለንበት ደረጃ ችግራችን ቁጭ ብለን እንፍታ ተብለን መነጋገር ጀምረናል። የፓርቲው ችግሮች በተቋም ይፈቱ ተብሏል። በደንባችን መሰረት ችግሮችን እንፈታለን የሚል እምነት አለን። ይህንንም በማድረግ ላይ እንገኛለን።
አሁን የሰማያዊ ፓርቲ ብሔራዊ ምክር ቤት ይህንን ውሳኔን ሊያዘጋጅ የሚችል ራሱን የቻለ አካል ሲፈጥር የኦዲትና ኢንስፔክሽን ውሳኔ የነበረውን ሽሮ ነው ምንድን ነው?
እንዳልኩት ነው። ምንም የሚሻል ነገር የለም። እያንዳንዱን ነገር ከአሁን በኋላ የምንሰራቸው ነገሮች በተቋም እንስራው ስለተባለ ኦዲትና ምርመራ ኮሚሽን የሚመለከቱ ጉዳይ ኦዲትና ምርመራ ኮሚሽን ነው የሚወስነው። ስራ አስፈጻሚ ነው የሚመለከተው ጉዳይ ስራ አስፈጻሚ ነው። ምክር ቤቱ የሚመለከተው ጉዳይ ምክር ቤቱ ነው የሚወስነው እና እያንዳንዱ ጉዳይ በተቋም በሚመለከተው አካል ይታይ ስለተባለ እኛን የሚመለከተውን ጉዳይ ሌላው አካል አይሻውም።
አሁን ባለፈው ጊዜ በተፈጠረው ችግር አንዱ ነገር ምንድን ነው? የስነስርዓት ኮሚቴው ያስተላለፈውን ውሳኔ የኦዲት ኢንስፔክሽን ኮሚቴው አግዶታል። ከዛ በኋላ ኮሚቴው የሰራው ነገር አለ?
ከዛ በኋላ ጉዳዩን እያየነው ነበር። የሰራናቸው ነገሮች አሉ። ለማንኛውም ግን አሁን የጀመርነው የመፍታት ሂደት አብረን ቁጭ ብለን የመፍታት ሂደት ምክንያት እሱም አንዱ በዚህ ሂደት አሁን በጀመርነው መንገድ የሚፈቱ ስለሆኑ እንዳልኩ አቶ መለስካቸው ዝርዝር ውስጥ አልገባም፣ ግን እያየነው መሆኑን ልገልጽልህ እወዳለሁ።
ውሳኔው እንዳለ ነው።
ስነስርዓት ኮሚቴ ውሳኔውን እንዳለ ሆኖ እኛ አሁን እያየነው ባለንበት ሁኔታ ወደፊት እንዴት ነው የሚፈታ የምናየው ይሆናል። ማጽደቅ ሊሆን ይችላል፣ መቀነስ፣ መጨመር፣ እያንዳንዱን ነገር በተቋምና በደንባችን መሰረት ነው የምናየው። ተባባልነው መሰረት በዚህ መሰረት እያንዳንዷን ጉዳይ እያየን ነው ያለ ነው። በዛ ውጤቱን ወደፊት የምናየው ይሆናል።
ይህንን የተነሳውን ችግር በተመለከተ ደንባቸው የሚለውን ነገር ይነግሩኛል?
ደንባችን የሚለውን ነገር ይህንን ደንባችን እንደዚህ ነው የሚለው እንደዚህ ነው የሚያየው ብዬ ለመግለጽ ዝርዝሩ ስልገባ ነው። እንዳልኩና ይሄን በሚመለከት ጉዝ አንድ በደረጃ ላይ እስከነ ድረስ ምንም መግለጽ የለበትም ስለተባለ አሁን እሱም ባልገጸው ወዳለ ግን አስረግጬ ልገልጽ ነው ፈልገው ነገር ቢኖር እዚህ ጋር እያንዳንዷን ነገር ምንፈታው በደንባችንና በደንባችን ብቻ መሆኑን መግለጽ ፈልጋለሁ።
አባባር ያሁኑ አሁን በእጃችሁ ላይ ያለው ችግር በቀደም አቶ ይልቃል ነገሩኝ ከሆነ ፓርቲውን ከባድ ችግር ላይ የሚጥለው አይደለም፣ በቁጥጥር ስር የዋለ ነው፣ በየጊዜው የምንፈታው ጉዳይ ነው ብለውኛል። የእርስዎ እምነት እንደዚያ ነው?
የእኔም እምነት እንደዛ ነው። ችግሮቻችንን እንፈታለን የምን እምነት አለን። መጨረሻውን በጉጉት የምንጠብቀው ሆኖ አሁን ያለብንን ችግር እንፈታ ቁርጠኝነቱ ካለ እንደምንፈታው አንጠራጠርም። በእያንዳንዳችን ውስጥ ቁርጠኝነቱ ካለና እንፈታዋለን የሚል እምነት አለ።
በጣም አመሰግናለሁ።
አመሰግናለሁ አቶ መለስካቸው።
የዜናና የዘገባዎቹን ክፍለ ጊዜ ያጠናቀናል። የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ክቡራትና ክቡራን አድማጮች አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን ከስልክ አስተያየቶቻችሁ እነዚህን እንሰማለን።
መጀመሪያ ለእናንተ ሰላምና ጤንነት እንዲሆንላችሁ እመኛለሁ። ትናንትና ያቀረባችሁት የዶክተር ዳኛቸው አሰፋ የአፈላስ መልእክት አድምጠናል። በመሰረቱ ግለሰቡ ትምህርታቸው ፍልስፍና፣ ስራቸው አገር ለቀህ ዲሞክራሲ ማካሄድ ይመስላል። ትክክለኛ ተቆርቋሪና ለኢትዮጵያ ሕዝብ ዲሞክራሲያዊ ኢትዮጵያን ለመፍጠር ቢታገሉ በአገር ቤት ቆንጆ ነበር። የፈረዱላ ይመስላል። ዲሞክራሲ የሚመጣ ፈርተህ ሳይሆን ተታግለህ ነው። እነ ፕሮፌሰር አስራት ወልደየስ የእሳቸው ዘዴ ጥፍተባቸው አይደለም፣ በሚያምኑበት መንገድ የታገሉት። ሌሎችም እነ ፕሮፌሰር መስፍን ወልደ ማርያም፣ እነ ዶክተር መራራ ጉደና የእሳቸው አካሄድ የጠፋባቸው አይመስለኝም። ዲሞክራሲ በነጻ ለማግኘት መጣር ሞኝነት ይመስለኛል። ስለዚህ ራስህን ማድረግ እንጂ ሌላ ሰው እንዲያደርግልህ ማሰብ ትክክልም አይደለም፣ መሆንም የለበትም። አመሰግናለሁ። ቾሪ ነኝ ከአትላንታ።
ሀሎ ቪኦኤ፣ እንደምናችሁ? ሰላም ናችሁ? እኔ አስተያየት መስጠት የፈለኩት አቶ ግርማ ሰሮም የተባሉ የኤርትራ አምባሳደር ኤርትራ ጦርነት እኛ ከማንም እናውቀዋለን ብለዋል። ለምን ነው እንደዚህ ብለው የሚፈክሩት? ለኢትዮጵያኖች ነው ወይም? እስቲ ጣሊያን ይጠይቁ፣ አጼ ምኒልክ እና አሉላነት ቴዎድሮስ ይጠይቁ። ኤርትራኖች በአንድ ጊዜ ኢትዮጵያ ትወርናለች እየተዘጋጀች ነው ይላሉ። ኤርትራ ምን ዝግጅት ያስፈልጋል? አመሰግናለሁ። ተሻለ ነው ከአትላንት።
አስተያየት ሰጣችሁንን አድማጮቻችንን እናመሰግናለን። ሌሎቻችሁም ደውሉልን፣ አስተያየት ስጡ። 202-205-9942 የውስጥ መስመር 14 ነው። በተሰጠው መመሪያ መሰረት መልእክቶቻችሁን አኑሩልን። በኢሜይል መጠቀም ለምትፈልጉ አድራሻው horn@voanews.com ነው። ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል። ለጥያቄው መልስ
የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ሂዩማን ራይትስ ዋች እና በኢትዮጵያ መንግስት የተቋቋመው የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ኦሮሚያ ውስጥ በተቀሰቀሰው ህዝባዊ ተቃውሞ ምክንያት በሰልፈኞችና በኢትዮጵያ መንግስት የጸጥታ ኃይሎች መካከል ስለነበረው ግጭትና የመብቶች ጥሰት እጅግ ተጻራሪ የሆኑ ሪፖርቶችን አውጥተዋል በየበኩላቸው። በሁለቱ ሪፖርቶች ይዘት ዙሪያ አድማጮቻችን ጥያቄዎቻቸውን አድርሳችሁናል። እናንተ አድማጮቻችን ሁለት የህግ ምሁራን አቶ ዳንኤል ብርሃኔ ከአዲስ አበባ፣ ከአውስትራሊያ ዩኒቨርሲቲ የህግ መምህር ዶክተር ጸጋዬ አራርሳ ከየበኩላቸው እይታ መልስ እንዲያካፍሉን ጋብዘናቸዋል። የዚህ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ነች።
አቶ ዳንኤል ብርሃኔና ዶክተር ጸጋዬ አራርሳ ከሁሉ አስቀድሞ ስለ ትብብራችሁ አመሰግናለሁ። እንግዲህ ሰሞኑን የኢትዮጵያ ሰብአዊ መብት ኮሚሽንና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ስለ ኢትዮጵያ የመብት አያያዝ እንደው በአጠቃላይ በተለይም ደግሞ በኦሮሚያና እንዲሁም በቅማንት ስለነበረው ህዝባዊ ተቃውሞና የኢትዮጵያ ጸጥታ ኃይሎች ስለወሰዱት እርምጃ በጣም የተለያየ ግምገማ አድርገዋል። በተለይ በኦሮሚያው ላይ ነው ያተኮረው ዓለም አቀፉ የሰብአዊ መብት ድርጅት። መጀመሪያ የሌዝሊ ለፍኮን የዓለም አቀፉ ሰብአዊ መብት ድርጅት የአፍሪካ ፕሮግራም ተወካይዋን፣ ከዛ ቀጥሎ ደግሞ የዶክተር አዲሱ ገብረ እግዚአብሔርን ድምጽ አሰማችኋለሁ። በአንድ ጉዳይ ላይ ነው የተለያየ ሀሳብ ያቀረቡትና ከዛ አስተያየታችሁን ወስጄ ወደ አድማጮቻችን ጥያቄ እንሄዳለን።
Were about 500 incidents of protests over the last 7 months, and there may have been more. And so we based our conclusions on the patterns that we identified.
ላለፉት 7 ወራት 500 እና ከዚያ በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ወሃና የጎማ ጥይትን ጨምሮ የመግደል ደረጃ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚ ሰልፈኞቹ ባገኘነው መረጃ እና ባደረግነው ተደጋጋሚ ማጣራት የመንግስት የጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል። አቶ ዳንኤል ብራኔ እንዲሁም ዶክተር ጸጋዬ አራርሳ፣ ዶክተር አዲሱ ገብረ እግዚአብሔር መንግስት ኃይል መጠቀሙ አስፈላጊ ነበር ይላሉ። ሌዝሊ ለፍኮ የዓለም አቀፍ ሰብአዊ መብት ድርጅት ተወካይዋ ደግሞ አላግባብ ኃይል ተጠቅሟል መንግስት ይላሉ። አቶ ዳንኤል ላስቀድም በዚህ ላይ።
እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርቱን እስካላለቀቀው፣ ስለዚህ ሪፖርቱን ባለቀቀበት ሁኔታ ትንሽ ላይ አስተያየት ለመስጠት ሊያስቸግር ይችላል። ነገር ግን እኔ እንዳጠቃላይ እዚህ ግምገማ ላይ ምን ችግር አለብኝ? ይሄ ተማጣኝ ነው ተማጣኝ አይደለም የሚባለው ነገር ከህዳር ጀምረን እስከ መጋቢት ለውን ጊዜ የሚያጠቃልል በቦታ ደግሞ ከወለጋ እስከ ሐረርጌ ከሸዋ እስከ አርሲ ያለውን ቦታ በሙሉ ሰብስቦ ተማጣኝ ተማጣኝ አይደለም ማለት እኔ ራሱ አሳች ይመስለኛል። በወቅት መከፋፈል ነበረባቸው። ለምሳሌ የአርሲውን ለብቻው ማየት ይቻል ነበረ። ፌብሩዋሪ ላይ ነው የተከሰተው። በአንጻሩ የሸዋ ምዕራብ ሸዋና ደቡብ ምዕራብ ሸዋ ላይ የነበረው ህዳርና ታህሳስ ላይ ነው። ወለጋ ምስራቅ ወለጋ አካባቢ ደግሞ ፌብሩዋሪ ነው ማርች አካባቢ ላይ የተወሰነ የተከሰተ ነገር ነበረ። ሶስት ወይ አራት ቦታ አድርገው ቢናገሩ ኖሮ ወይ ደግሞ ኢቭን ከዚህም በታችም ከፍለው ቢናገሩ ኖሮ የተሻለ ይሆን ነበር ብዬ ነው የማስበው። አሁን የኔ ፍርሃት የኔ ስጋት ምንድን ነው የሰብአዊ መብት ኮሚሽን ሪፖርት ላይ ለምሳሌ በትክክል በቃ ከመከላከያ ጋር የመተኳኮስ ተኩስ ልውጡ የተፈጠረበት ቦታ ነበረ። እንደ ግንደበረት፣ እንደ ምዕራብ ሸዋ ሶሮዳን ነው የሚባለው አካባቢ፣ እንደ አመያ እንደዚህ አይነት አካባቢዎች። ሌላ ቦታ ደግሞ አለ እንደ ባኮ፣ እነዚህ ከተሞች በተለይ አሁን ባኮ የቄራ ዘበኛና ጥበቃ ነገር የቄራው ጥበቃና የመናኸሪያ ጥበቃ ነው ተማሪዎችን ተኩሰው የመቱት። ሁለት ጊዜ ልጆችን የጠየቅኳቸው እዛ አካባቢ የነበሩ ልጆችን ከሚናገሩት አንጻር እንኳን ለመተኮስ ለዱላ የሚያበቃም ነገርም አልነበረም። በዛ ሁኔታ ልጆች ሰልፍ እየወጡ ነበረ፣ ግን ተኩስ የሚያበቃ ነገር የለም። በአንጻሩ ስለ ግንደበረት ወይ ደግሞ መራባር ተፈጠረው ነገር ደግሞ ከሆነ የሚወራው ሊያከራክር ይችላል። እዛ እንግዲህ ይህን ሁሉ ወስደው ነው እንግዲህ ሲመስለኝ በአማካይ ተማጣኝ ነው ወደሚል ነገር የሄዱት። አንዳንድ ቦታ አስቸጋሪ ሁኔታ ተፈጥሮ ነበር፣ ሌሎች ኃይሎ ገብተው ነበር ገለመለ የሚለው ወሬ ይህን ሁሉ ሰብስበው አቬሬጅ መውሰድ ሊሆን ይችላል። እና የሰብአዊ መብት ኮሚሽን ሪፖርቱ ዝርዝሩን ባናየው ምናልባት እኔ የአፕሮች ችግር ማበል ሊኖርበት ይችላል ብዬ ነው የማስበው። ምክንያቱም ምንም ሊብራራም ተቀባይ ሊኖረውም አይችላቸው ብዙ ኬዞች እኛ ራሳችን የምናውቃቸው እያሉ መልሶ እንዴት ተማጣኝ እንደተባለ እኔ እዛ ላይ ብዙ ማብራሪያ ገና እፈልጋለሁ።
መብራራት አለበት በየቦታው የተካሄደው ነው የሚሉት አቶ ዳንኤል ብራኔ። ዶክተር ጸጋዬ እንዴት ያውታል አንድ ክስተት ላይ እንደዚህ ሁለት የተራራቀ ሪፖርት መቅረቡ? አቶ ዳንኤል ብርሃኔ ካነሱት አንዳንዱ ጋር ሰላማዊ ነበር፣ አንዳንዱ ጋር ደግሞ እሳቸው እንዳሉት ይተኩሱ የነበሩ ሰዎች እንዳሉ ነው የተናገሩት።
አመሰግናለሁ ትዝታ። ልክ ነው ዳንኤል እንዳለው ሪፖርቱ በጽሁፍ አልተለቀቀም። እኔ ባለኝ መረጃ መሰረት በምክር ቤት ተሰራጭቶ የነበረው በጽሁፍ የተበተነ ወረቀትም የምክር ቤት አባላቱ ከስብሰባው ከመውጣታቸው በፊት ተሰብስቧል። እንዲሁም አፈ ጉባኤው አባቱ አባዱላ ጋዜጠኞች ይህን ጉዳይ እንዳያራግቡት፣ ህዝብ እንዳይጋጭ እንዲጠነቀቁ ማሳሰቢያ ሰጥተው በዛ መሰረት እንደተበተነ አውቃለሁ። እስካሁን ድረስ ሪፖርቱን ራሱን የኢትዮጵያ ሰብአዊ መብቶች ኮሚሽን የለቀቀውን ሪፖርት የምርመራ ውጤት የሚያሳየውን ሪፖርት ለማግኘት አልቻልንም። አሁንም እየሞከርን ነው። በተለይ ደግሞ ምን አይነት ዘዴ ተጠቅመው ስንት ቦታ ሄደው ማንን አናግረው በምን አይነት መስፈርት እንዴት አድርገው ተመጣጣኝ ነው አይደለም ወደሚለው ግምገማ እንደደረሱ ለማወቅና በዝርዝር እነሱን ለመተቸት ያስቸግረኛል። ግን ዳንኤል አሁን እንደጠቀሰው ተመጣጣኝነት መመዘን ያለበት በእያንዳንዱ ኬዝ ላይ ነው፣ ኬዝ ባይ ኬዝ ነው እንጂ እንደዚሁ እንዳለ በስድስት ሰባት ወር የፈጀ እንቅስቃሴ ውስጥ የተደረጉ ድርጊቶችን በሙሉ ለተቃውሞው ተመጣጣኝ የሆነ ምላሽ ነው ብሎ መደምደም የመንግስትን የህገ ወጥ ተግባር ከተጠያቂነት ነጻ ከማድረግ በስተቀር ወይም ደግሞ ሰብአዊ መብት ኮሚሽኑ ለመንግስት ልዩ የፐብሊክ ሪሌሽን ስራ ከመስራት ያለፈ ነገር እንዳልፈጸመ ነው የምረዳው።
ክቡራትና ክቡራን አድማጮች ከአቶ ዳንኤል ብርሃኔና ከዶክተር ጸጋዬ አራርሳ ጋር የተካሄደው ውይይት አልተጠናቀቀም። በነገው ምሽት ማለት ቅዳሜ ምሽት በስፋት ይቀርባል። እንድትከታተሉ እንጋብዛለን። አፍሪካ በጋዜጦች ይቀጥላል።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የግብፅ ፕሬዚደንት የህዳሴ ግድብ ግንባታን በሚመለከት ከኢትዮጵያ ጋር ያለውን ችግር በመፍታት እንዲረዱ የእስራኤሉን ጠቅላይ ሚኒስትር እንደጠየቁ ተዘገበ። የኡጋንዳው ፕሬዚደንት ደግሞ ግብፃውያን ኢትዮጵያን እንዲያስፈራሩ አፍሪካ አትፈቅድም ማለታቸው ታወቀ። ኡጋንዳ ወታደሮቿን ከሶማሊያ ለማስወጣት ማቀዷ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የሚድል ኢስት ሞኒተር ጋዜጣ ድረገጽ በዘገበው መሰረት የግብፅ ፕሬዝደንት አብደል ፋታህ አልሲሲ ሀገራቸው የታላቁ የህዳሴ ግድብ ግንባታን አስመልክቶ ከኢትዮጵያ ጋር ያላትን ጠብ በመፍታት ረገድ እንዲረዱ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጠይቀዋል። የህዳሴ ግድቡን ግንባታና ግድቡ ውሃ በሚሞላበት ወቅት ከግብፅ ጋር ተባብሮ የመስራት ጥረት እንዲኖር ግብፅ ያደረገችው ጥረት በኢትዮጵያ በኩል ተቀባይነት አላገኘም ይላል ጽሑፉ። ሳውዲ አረቢያንና የተባበረው የአረብ ኤሚሬቶችን ያቀፉ የአረብ አገሮች ለማድረግ የሞከሩትን ተጽዕኖ ኢትዮጵያ አልቀበልም በማለቷ ነው የግብፁ መሪ የእስራኤሉ ጠቅላይ ሚኒስትር ጣልቃ እንዲገቡ የጠየቁት ይላል የሚድል ኢስት ሞኒተር ድረገጽ ላይ የወጣው ጽሑፍ። ግብፅ የእስራኤልን እርዳታ የጠየቀችው እስራኤል የኢትዮጵያና የበርካታ የአባይ ተፋሰስ ሀገሮች ስትራቴጂያዊ ወዳጅ በመሆኗ ነው ሲሉ ምንጮች እንደተናገሩ ጽሑፉ ጠቁሟል። የሚድል ኢስት ሞኒተር ድረገጽ ላይ የወጣው ጽሑፍ አያይዞም አዲስ አበባና ቴል አቪቭ ቅርብ ግንኙነት እንዳላቸው፣ እስራኤል ካለፉት ዓመታት ወዲህ ብዙ እርዳታ እንዳቀረበች አውስቷል። አንድ ግብፃዊ ዲፕሎማት ለሚድል ኢስት ሞኒተር ጋዜጣ በሰጡት ቃል ሲናገሩ ታዲያ የአልሲሲ እርምጃ የናይል ማለት የአባይ ውሃን ወደ እስራኤል እንዲዘረጋ ሊያደርግ ይችላል ሲሉ አስጠንቅቀዋል። ግብፅና እስራኤል የካምፕ ዴቪድ የተባለውን የመልካም ግንኙነት ስምምነትን ከፈረሙበት ጊዜ አንስቶ የወቅቱና የቀድሞዎቹ የእስራኤል መሪዎች የናይል ውሃን ለማግኘት ሲጠይቁ ኖረዋል ሲሉ ግብፃዊው ዲፕሎማት እንዳሳሰቡ ሚድል ኢስት ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አፍሪካን ግሎብ የተባለው ድረገጽ ደግሞ ግብፅ ኢትዮጵያን እንድታስፈራራ አፍሪካ አትፈቅድም ሲሉ የኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ መናገራቸውን ጠቅሷል። ኢትዮጵያ በጥቁር አባይ ላይ የኤሌክትሪክ መብራት ማመንጫ ግድብ በመገንባት ላይ ባለችበት በአሁኑ ወቅት የግብፅ መንግስትና ሌሎች ቡድኖች በኢትዮጵያ ላይ ዘረኛና አመዛዛኝነት የጎደለው አነጋገር እንዳይሰነዝሩ የኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ማስጠንቀቃቸውን የአፍሪካን ግሎብ ድረገጽ ጠቁሟል። የኢትዮጵያ መንግስት መሞገስ ለሚገባው የግድቦች ግንባታ አስመልክቶ በግብፅ ጋዜጦች የሚወጡትን መግለጫዎች አይቻለሁ ካሉ በኋላ ፕሬዚደንት ሙሴቬኒ ኢትዮጵያ መላ አፍሪቃ ማድረግ ያለባትን ነገር ነው እያደረገች ያለችው፣ የኢትዮጵያ ኢኮኖሚ በድርብ አሃዝ እያደገ ያለውም ለዚህ ነው። ስለሆነም አዲሱ የግብፅ መንግስትና አንዳንድ ግብፅ ያሉ ዘረኛ ቡድኖች ያለፈውን የግብፅ መንግስት ስህተትን መድገም የለባቸውም ሲሉ ፕሬዚደንት ሙሴቬኒ ማስጠንቀቃቸውን አፍሪካን ግሎብ ላይ የወጣው ጽሑፍ ገልጿል። የወቅቱ የግብፅ መሪዎች ያለፉትን መሪዎች የተሳሳቱ ፖሊሲዎች ሰለባ መሆን የለባቸውም ሲሉም ሙሴቬኒ እንዳሳሰቡ ድረገጹ ጠቁሟል። ለናይል ወንዝ ትልቁ አደጋ የሚሆነው የግድቡ መገንባት ሳይሆን የኤሌክትሪክ መብራት አቅርቦት ያለመኖርና በኢንዱስትሪ ያለመበልጸግ ነው። በዚህ ምክንያትም አርሶ አደሮች ኋላ ቀር የእርሻ ዘዴን በመጠቀም ደኑን ለእሳት ማንደጃ እያጠፉት ነው። ለምሳሌ እዚህ ዩጋንዳ ላይ ግለሰቦች ለእሳት ማንደጃ ለመጠቀም ሲሉ በአመት 40 ቢሊዮን ኪዩቢክ ሜትር የሚሆነውን እንጨት ያወድማሉ። ስለሆነም የኤሌክትሪክ አቅርቦት ሲኖር ሰዎች እንጨት ለእሳት ማንደጃ መጠቀምን ትተው የኤሌክትሪክ መብራትን ወደ መጠቀምና ከኋላ ቀር የእርሻ ዘዴ ወደ ኢንዱስትሪያዊ አገልግሎት ያመራሉ ሲሉ ፕሬዚደንት ሙሶቬኒ አስረድተዋል። በመጨረሻም ግብጽን ለመጉዳት የሚፈልግ አፍሪካዊ የለም። ይሁንና ግብጽ አፍሪካውያንንና የአፍሪካ ትሮፒክስ ሀገሮችን መጉዳት ልትቀጥል አትችልም ሲሉ ንግግራቸውን እንዳበቁ የአፍሪካን ግሎብ ድረገጽ ጠቁሟል። ኡጋንዳ የአፍሪካ ህብረት የሰላም ጥበቃ ተልእኮ አካል ሆነው በሶማሊያ ያሉትን ወታደሮቿን እንደ አውሮፓ አቆጣጠር እስከ ታህሳስ ወር 2017 ዓመተ ምህረት ባለው ጊዜ ውስጥ እስከ መጪው ዓመት ታህሳስ ወር ማለት ነው እንደምታስወጣ ማስታወቋን የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ ዘግቧል። ኡጋንዳ አልሸባብን በመዋጋት ላይ ላለው የአፍሪካ ህብረት ኃይል ከሌሎቹ የላቀ ብዛት ያላቸው ወታደሮች ስታቀርብ እንደቆየች ዘገባው ገልጿል። የኡጋንዳ መከላከያ ኃይል ኃላፊ ጀነራል ካቱምባ ዋማላ ለቢቢሲ ሲናገሩ ወታደሮቻቸውን የማስወጣት ውሳኔ የወሰድነው በሶማሊያ ወታደራዊ ኃይልና በዓለም አቀፍ አጋሮቻችን ላይ ተስፋ ስለቆረጥን ነው ማለታቸውን ዘገባው ጠቅሷል። ሌላ የምትተካን ሀገር ከተገኘች ከተወሰነ ጊዜ ቀድመንም ልንወጣ እንችላለን ሲሉ ጀነራል ዋማላ እንደተናገሩ ዘገባው ጨምሮ ጠቁሟል። የሶማሊያ ወታደራዊ ኃይል የሀገሪቱን ጸጥታ የማስከበሩ ኃላፊነት መረከብ ያለበት ጊዜ የደረሰ ቢሆንም ኃላፊነቱን ሲረከብ አልታየም ብለዋል። ዩናይትድ ስቴትስ፣ ብሪታንያና ቱርክ የሶማሊያ ወታደራዊና የፖሊስ ኃይልን ከሚያሰለጥኑት ሀገሮች መካከል ናቸው። ኡጋንዳ ሶማሊያ ውስጥ ባለው የአፍሪካ ህብረት የሰላም ጥበቃ ተልእኮ ውስጥ የገባችው እንደ አውሮፓ አቆጣጠር በ2007 ዓ.ም ማለት ከ9 ዓመታት በፊት ሲሆን ከ6000 በላይ ወታደሮች አበርክታለች። ኢትዮጵያ፣ ኬንያ፣ ቡሩንዲና ጅቡቲም ለተልእኮ ወታደሮች ማበርከታቸው ይታወቃል። ኬንያም በበኩሏ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮውን ለመርዳት ገንዘብ የማያቀርብ ከሆነ ወታደሮችን አስወጣሉ ስትል ባለፈው ግንቦት ወር ዝታ እንደነበር የቢቢሲ ድረገጽ ዘገባ ጠቅሷል። ሶማሊያ ያለው የአፍሪካ ህብረት ተልእኮ ከትልልቅ ከተማዎች በስተቀር ሌሎቹን የሀገሪቱ ግዛቶችን ለመቆጣጠር እየተንገዳገደ በመሆኑና በሙስና ተግባርም ስለሚታማ ለተልእኮው ዓላማ ባለው ብቃት ላይ የጥያቄ ምልክት እየቀረበ መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ባሉን ጥቂት ደቂቃዎች ይህንን ግሩም ዜማ ግርማ ነጋሽ ግርምዬ ነጋሽ ልበለው
እና አንቺ አዳላን ይመስልብናል ለጓደኛችን ለግርምሽ።
አይ አድማጮችም ይወዱታል ዜማውን።
ግርማን በነገርሽ ላይ ከነባህታ ጋራ በሚጫወትበት ቦታ ለማናገር ቁርጥ ሀሳብ አድርገናል እኔና ሉላ።
በጣም ጥሩ ሀሳብ ነው፣ እናደምጣለን።
ግርማ ነጋሽ
የኔ ሀሳብ ይላል፣ ነገ ማታ እንገናኛለን በተለመደው ሰዓት። በእኔ ሀሳብ እንቆይ፣ ደህና ደሩ። እስከ ትግርኛ ቋንቋ ስርጭት እንቆይ።
ታመሜ